the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአምቦ ከተማ 5 በአምቦ ዙሪያ ደግሞ 6 በአጠቃላይ 11 ሰዎች ሞቷል። ዛሬ በአምቦ ከተማ እና የአምስቱም ቀብር ተፈጽሟል። የተለያዩ ናቸው። 20 ቤትም አለ፣ 30 ቤትም አለ፣ 10 ቤትም አለ።
ያምቦ ከተማ የኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ጋዲሳ ደሳለኝን ድምጽ ነው የሰማነው። ዝርዝሩ በለቱ አብይ ርዕስ ይቀርባል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት የተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች የሰጧቸው መልሶች ከአገሪቱ እውነታ ጋር የሚስማሙ አይደለም ሲሉ የአሜሪካ ድምጽ ያነጋገራቸው የሁለት ተቃዋሚ ፓርቲ መሪዎች ገልጠዋል። ይህንንም በመጽሔቱ ይዘናል።
ለምሽቱ ካሉን የዓለም ዜናዎች መካከል በህገወጥ ዝውውር ሳቢያ ዛምቢያ ውስጥ በስር የሚገኙ ዜጎች 118 መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠቁሞ እንዲፈቱና ወደ ሀገራቸው እንዲመለሱ ጥረት እየተደረገ ነው ብሏል። የሶማሊያ መንግስት ወታደራዊ ኃይልና የአፍሪቃ ህብረት አጋሮቹ አልሸባብ ላይ ስፋት ያለው ጥቃት ለመክፈት እየተዘጋጁ መሆናቸውን የመንግስት ባለስልጣኖችና እማኞች ጠቁመዋል። ሌሎችም ዜናዎች አሉን።
በወቅታዊ ርዕሶች ላይ ያተኮሩ በርከት ያሉ ዘገባዎችና ቅንብሮችን አካተን ከዛሬ አርብ ጥቅምት 17 2010 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። ከስርጭት መሐንዲሱም ጋር ሆነን አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች። በህገወጥ ሰዎች ዝውውር ምክንያት ዛምቢያ ውስጥ በስር ላይ የሚገኙት ዜጎቹ 118 መሆናቸውን የጠቆመው የኢትዮጵያ የውጭ ጉዳይ ሚኒስቴር እንዲፈቱና ወደ ሀገራቸው እንዲመለሱ ለማድረግ ጥረት እየተደረገ መሆኑን አስታውቋል። እስክንድር ፍሬው ዘገባ ልኳል።
ከ12 ቀናት በፊት ነው 70 ኢትዮጵያውያን በህገወጥ የሰዎች ዝውውር ምክንያት ዛምቢያ ውስጥ መታሰራቸው የተገለጸው። የውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ደግሞ ከነሱ ቀደም ሲል የተያዙትን ጨምሮ ቁጥራቸው 118 ደርሷል። ዚምባብዌ ከሚገኘው የኢትዮጵያ ኤምባሲ አንድ ዲፕሎማት ወደ ዛምቢያ ተልከው የማጣራት ስራ መስራታቸውንም ነው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ያስረዱት። ኢትዮጵያ ከዛምቢያ መንግስት ጋር ያላትን ጠንካራ ግንኙነት በመጠቀም ታሳሪዎቹን ለማስፈታት ጥረት የተደረገ መሆኑንም አብራርተዋል።
አሁን ወደ አካባቢው የሄዱት ዲፕሎማት ከዛምቢያ ውጭ ጉዳይ ሚኒስቴር ከፍተኛ ኃላፊዎች ጋር ተነጋግረዋል። ከዛ በተጨማሪም ከዛምቢያ የኢሚግሬሽን ባለስልጣናት ጋር ምክክር እያደረጉ ነው። እንግዲህ እንደኛ ፍላጎት ከሁለቱም አካላት ጋር እየተደረገ ያለው ውይይት በሁለት ነገሮች ላይ የሚሽከረከር ነው። አንደኛ ከተቻለ ወገኖቻችን ፍርድ ሳይቀርቡ ወደ ሀገራቸው እንዲመለሱ ለማድረግ ነው። የዛምቢያ ሕግ በህገወጥ መንገድ ሀገር ውስጥ በገቡ የትኛውም ሀገር ዜጋ ላይ ጠንከር ያለ የእስር ቅጣት ያሳልፋል።
እስከ 25 ዓመት ይላል።
ከ15 እስከ 25 ዓመት ያሳልፋል። ሁለተኛ ፍርድ ቤት የሚቀርቡ እንኳን ከሆነ ወደ ሀገራቸው የሚመለሱ ውሳኔ እንዲያሳልፍ ለማድረግ የተለያየ ጥረት እናደርጋለን። ይሄ ዲፖርት የሚባለው ነው። ቀደም ሲል ከሌሎች ሀገሮች ጋር በነበረን እንቅስቃሴም እንደዚህ ስንሰራ ነበረ።
ከ118 ታሳሪዎች ውስጥ 70ዎቹ ኢትዮጵያውያን ዛምቢያ ሉሳካ ውስጥ የተያዙት በአገሪቱ የጸጥታ ኃይሎች በተደረገ አሰሳ መሆኑን ዘገባዎች አመልክተዋል። ሁሉም ወንዶች የሆኑት እነዚህ ኢትዮጵያውያን ቻዛንጋ በተሰኘ የዋና ከተማዋ አካባቢ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን፣ ምንም አይነት የጉዞ ሰነድም እንዳልነበራቸው ነው ዘገባዎቹ የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሶማሊያ መንግስት ወታደራዊ ኃይልና የአፍሪቃ ህብረት አጋሮች በአልሻባብ አማጽያን ላይ መጠነ ሰፊ ጥቃት ለመክፈት እየተዘጋጁ መሆናቸውን የመንግስት ባለስልጣናትና የተለያዩ እማኞች ጠቁመዋል። በአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት ያጠናቀረውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የሶማሊያ ፕሬዚደንትና ሌሎች ባለስልጣኖች ባለፈው ጥቅምት ወር ላይ ከ300 በላይ የሚሆኑ ሰዎችን ህይወት ላጠፋው፣ ብዙ ሰዎች በሚተላለፉበት የሞቃዲሾ መንገድ ላይ ለተፈጸመው የጭነት መኪና ውስጥ የተጠመደ ቦምብ ጥቃት ለመበቀል ዝተዋል። የሶማሊያው ታችኛው ሸበሌ ክልል ነዋሪ በብዙ ሺህ የሚቆጠሩ ወታደሮች በአካባቢው እየተከማቹ መሆናቸውን ገልጸዋል። ያልተለመደ አይነት የመንግስት ወታደራዊ ክምችት እያየን ነው። ወታደራዊ አቅርቦቶችን፣ ቴክኒካዊ ተሽከርካሪዎችን፣ አፍጎዬ ውስጥ አይተናል ብለዋል መሐመድ ሙሴ ሰይድ። አንድ የመንግስት ባለስልጣን ደግሞ ከሞቅዲሾ ሰሜን ምዕራብ በኩል 56 ማይል ርቆ በሚገኘው ባሌ ዶግሌ አይሮፕላን ማረፊያ አካባቢ ሌላ ወታደራዊ ክምችት እንዳለ ጠቁመዋል። ስማቸው እንዲገለጽ ያልፈለጉት ባለስልጣን በሞቅዲሾ የአፍሪካ ህብረት ተልእኮና ሌሎች ዓለም አቀፍ አጋሮችም የሚሳተፉበት ትልቅ ጥቃት በአልሸባብ ቁጥጥር ስር ባሉት አካባቢዎች እንደሚካሄድ ላረጋግጥላችሁ እችላለሁ ብለዋል። የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ በተለይም ለአፍሪካ ህብረት ተልእኮ አስተዋጽኦ የሚያደርጉና ሌሎችም የምስራቅ አፍሪካ ሀገሮች ድጋፍ ለማግኘት ሲሉ በያዝነው ሳምንት ኢትዮጵያን፣ ኡጋንዳንና ጅቡቲን ጎብኝተዋል። የሶማሊያው ፕሬዚደንት ባለፈው ረቡዕ ሞቅዲሾ ውስጥ ለጋዜጠኞች ሲናገሩ የምስራቅ አፍሪካ ሀገሮች ድጋፍ እንዳላቸው ጠቅሰዋል።
የጎበኛቸው ሶስት ሀገሮች ከፍተኛ መሪዎች በአማጽያኑ ላይ ለመክፈት ላቀድነው ሰፊ ጥቃት ሙሉ ድጋፍ ሰጥተዋል።
የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ኬር ደግሞ ጥቃቱ ከመከፈቱ በፊት የገንዘብና የመሳሪያ እርዳታ ለመጠየቅ ጠንካራ የሶማሊያ መንግስት ደጋፊ በሆነችው ቱርክ ይገኛሉ።
በቀጣዩ ቅዳሜ የሚካሄደውን የድምፅ አሰጣጥ እንደገና በአራት አውራጃዎች ለማድረግ መሞከር ውጥረቶቹን የበለጠ ማባባስ ይሆናል ሲሉ ምዕራባዊ ኬንያ የሚገኙ የፖለቲካ እና የሃይማኖት መሪዎች አስጠንቅቀዋል። ተቃዋሚው መሪ የራይላ ኦዲንጋ ዋና መቀመጫ በሆነችው ምዕራባዊ ኬንያ የሚገኙ ደጋፊዎቻቸውም በቅዳሜው ምርጫም እንደማይሳተፉ እየተናገሩ ናቸው። ምክንያታቸውን ሲገልጡ በመረጥን ቁጥር ድምጻችን እየተሰረቀ ምን አስመረጠን በማለት ያማርራሉ። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል።
ዴሞክራቲክ ሪፐብሊክ ኮንጎ ለብዙ ጊዜ ሲጓተት የቆየውን ምርጫ በቀጣዩ ዓመት የማታካሄድ ከሆነ በድምፅ አሰጣጡ ላይ ምንም አይነት ዓለም አቀፍ እርዳታ አታገኝም ስትል የዩናይትድ ስቴትሷ ልዑክ ኒኪ ሄሊ አስታወቁ። ሄሊ ይህን ያስታወቁት ከአገሪቱ ምርጫ ኮሚሽን ጋር ዛሬ አርብ ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ነው። ምንም ያህል ቢዘገይ ዓመቱ ማለቂያ ላይ ሳይሆን ነጻና ሀቀኛ ምርጫ በቀጣዩ የ2018 ዓመተ ምህረት እንዲካሄድ እንፈልጋለን ያሉት ሄሊ ፕሬዚዳንት ጆሴፍ ካቢላም ምርጫው በ2018 እንደሚካሄድ እንዲያሳውቁ አሳስበዋቸዋል። ዲሞክራቲክ ሪፐብሊክ ኮንጎ ምርጫ ማካሄድ የነበረባት እንደ አውሮፓውያን ዘመን አቆጣጠር በ2016 ነበር። ይሁንና ካቢላም ምንም እንኳን የስልጣን ጊዜያቸው ባለፈው ተህሳስ ወር ያበቃ ቢሆንም እምብየው አልወርድም አሉ። እናም ምርጫው ሳይካሄድ ቀረ።
ቡሩንዲ ከዓለም አቀፍ ወንጀል ፍርድ ቤት ከአይሲሲ በመውጣት የመጀመሪያዋ ሀገር ሆናለች። ቡሩንዲ ፍርድ ቤቱ በአፍሪካ ላይ ከልክ ያለፈ ትኩረት ስለሚያደርግ እወጣለሁ ብላ ካስታወቀች ዓመት አልፏታል። አምነስቲ ኢንተርናሽናል በቡሩንዲ እርምጃ ላይ ፈጥኖ ምላሽ ሰጥቷል። ያቺ ሀገር ከፍርድ ቤቱ መውጣቷ በሀገሯ በስፋት የሚካሄደውን የሰብአዊ መብት ረገጣና በሀገር አቀፍ ደረጃ ለረገጣ ሰለባዎች ፍትህ ለመስጠት ካለባት ኃላፊነት ነጻ አያደርጋትም ብሏል አምነስቲ ኢንተርናሽናል። ኒጀር ውስጥ ባለፈው ወር በደፈጣ ጥቃት የተገደሉት የዩናይትድ ስቴትስ ጦር ሰራዊት ልዩ ኃይል አባላት ባሉበት በአካባቢው ሌሎችም የዩናይትድ ስቴትስ ኃይሎች እንደነበሩ የመከላከያ ሚኒስቴር ፔንታገን አመነ። ባለፈው መስከረም 26 ቶንጎ ቶንጎ በሚባል የኒጀር ቀበሌ 50 የሚሆኑ በከባዱ የታጠቁና የእስልምና መንግስት ግብረ አበር ናቸው ተብለው የተጠረጠሩ ተዋጊዎች ባደረሱት የደፈጣ ጥቃት 4 አሜሪካውያንና 4 የኒጀር ወታደሮች መገደላቸው የሚታወስ ነው። በመጨረሻም ዩናይትድ ስቴትስ የምትከተለው ደቡብ ኮሪያን ከጥቃት የመከላከል ፖሊሲ ላይ የተደረገ አንዳችም ለውጥ የለም ሲሉ የመከላከያ ሚኒስትር ጂም ማቲስ ተናገሩ። ደቡብ ኮሪያ ከሰሜን ጎረቤቷ ፒዮንግያንግ በኩል የሚሳይልና የኒውክሌር ጥቃት ስጋት ላይ ባለችበት በዚህ ወቅት ነው ጂም ማቲስ ይህን የተናገሩት። የመከላከያ ሚኒስትሩ ደቡብና ሰሜን ኮሪያ ወሰን ላይ የተኩስ አቁም መንደር ተብሎ በሚጠራው ውስጥ ለዩናይትድ ስቴትስና ደቡብ ኮሪያ ወታደሮች ባሰሙት ንግግር የሰሜን ኮሪያን የኒውክሌር መርሃ ግብር ጉዳይ በዲፕሎማሲ ለመፍታት የቻልነውን ሁሉ በማድረግ ላይ ነን ብለዋል። የኋላ ኋላ ግን አሉ የመከላከያ ሚኒስትሩ አያይዘው፣ ዲፕሎማቶቻችን ጠንካራ አቋም ይዘው ስራቸውን እንዲሰሩ የጠነከረና የተባበረ አቅም ድጋፍ ያስፈልጋቸዋል ብለዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ነን። በሰዓቱ የዓለም ዜና የጀመረው የአርብ ጥቅምት 17 2010 ዓ.ም ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ቀደም ብለው በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማ።
በዩ ፓርቲ ደግሞ በመንግስት በኩል ያሉት የሚሰሩ ስራዎች እንደ ጥሩ ነገሮች አይቼ፣ ተቃዋሚው ላይ ግን ባለፉት ሁለት ዓመት ከቆሙበት አክቲቪስት ፖለቲካነት አሁን አንተ አሁን የሰማን አምቦ ውሃ ፋብሪካ ወደዚህ ሀገር ይሄዳል ብላ አንቀሳቀስ ትችላለህ፣ ሰልፍ ማውጣት ትችላለህ። ማንኛውም ብሶቶች በማራገብ ሰልፍ ግን ዝም አይደለም።
ግን የኢትዮጵያ ሕዝብ በያለበት ቦታ የምንፈልገው ነጻነት ነው። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ መነሳሳት የ26 ዓመት አገዛዝ ወድቆ የኢትዮጵያ ሕዝብ ዴሞክራቲክ የሆነ ስርዓት መመስረት ይችላል ነው።
መጀመሪያ ላይ የተሰሙት አቶ ኤልያስ ግዳይ ከአዲስ አበባ፣ ተከትለው የሰማችኋቸው ደግሞ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ ናቸው። ሰሞኑን በተለያዩ የሀገሪቱ ክፍሎች ለሚታዩት ቀውሶችና ህዝባዊ ተቃውሞዎች መንስኤና መፍትሄ ናቸው ያሏቸውም በየፊናቸው ከሚገልጹበት የተወሰደ ነው። በተከታታዩ ሰጥ አገባ ክርክር በሁለተኛው አጋማሽ ይቀርባሉ፣ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ እንለፍ።
ህገወጥ ስኳር አምቦ ከተማን አቋርጦ ሊያልፍ ነው በሚል በአምቦ ከተማ በተቀሰቀሰው ተቃውሞ በመንግስት ታጣቂዎች ተገድለዋል የተባሉት ሰዎች ቁጥር 11 መድረሱንና የቆሰሉትን በርካቶች መሆናቸውን የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምፅ ተናግረዋል። አምቦ ከተማ በዛሬው ዕለት መረጋጋት የሚታይባት መሆኗን ገልጠው ከተማዋ ግን አሁንም በፌዴራልና በመከላከያ ሰራዊት ቁጥጥር ስር እንደሆነች ተናግረዋል። በሌላ ዜና ባለፈው ሳምንት ከፍተኛ ግጭት ተከስቶበት ከነበረው ቡኖ በደሌ ዞን ከተፈናቀሉት ሰዎች አብዛኞቹ ወደ ቀያቸው መመለሳቸውንና ሁኔታዎችም እየተረጋጉ መሆኑ ተገልጧል። ጽዮን ግርማ ዝርዝሩን ይዛለች።
ዛሬ አምቦ ከተማ ተረጋግታለች። ወጣቶች መንገዱን ለመዝጋት የተጠቀሙበት ድንጋይና እንጨትም ተነስቷል ብለዋል የከተማው ኮሚኒኬሽን ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ። በትላንትናው ዕለት ከታጣቂዎች በተተኮሰ ጥይት የሞቱ ሰዎችም የቀብር ስነ ስርዓት መፈጸሙን ተናግረዋል።
በአምቦ ከተማ 5 በአምቦ ዙሪያ ደግሞ 6 በአጠቃላይ 11 ሰዎች ሞቷል። ዛሬ በአምቦ ከተማ እና የአምስቱም ቀብር ተፈጽሟል።
እድሜያቸው ምን ያህል ይሆናል እነዚህ ሟቾች?
የተለያዩ ናቸው። 20 ቤትም አለ፣ 30ም ቤትም አለ፣ 10 ቤትም አለ።
ትንሹ በእድሜ ምን ያህሉ ነው?
14
የቆሰሉት ሰዎች ሆስፒታል ያሉት ስንት ሆኑ?
ሁሉም ቀበሌ ደዋውለን ያገኘ ነው 15 ነው፣ ግን 23 በላይ ይባላል።
አቶ ጋዲሳ መረጃዎች ለማግኘት ከፍተኛ ጥረት እያደረጉ መሆኑን ገልጸው ሰልፈኞቹ ጥይት በተተኮሰባቸው ጊዜ ወደ ተለያዩ ሆስፒታል ስለተወሰዱና በየአካባቢው ስለተበታተኑ አሁንም በደንብ ማጣራት ይጠይቃል ብለዋል። ከተማውን ለማረጋጋት የሀገር ሽማግሌዎች ከወጣቶች ጋር ተወያይተዋል ብለዋል።
ከሀገር ሽማግሌዎች ጋር ዛሬ በጣም ሰፊ ውይይት ያደረግን የነበረ የከተማ ከንቲባው ነበረ፣ እንደውም የጸጥታ ጓድ ኃላፊ የከተማው እና ፖሊሶች ጋር ሽማግሌዎችን ምን እናድርግ የሰላም ጉዳይ በተመለከተ በሰፊው ተወያየንና ሁሉም ሰው በየቀበለው ልጆቹን ምክር እንዲሰጣቸው ነው የተባለው።
ከሟቾቹ ውስጥ 5ቱ በአምቦ ከተማ የቀብር ስነ ስርዓታቸው የተፈጸመ ሲሆን የሌሎቹ 6ቱ ደግሞ ባቢጅ፣ ጌዶና ግንደበረትን ጨምሮ ወደ ገጠር ቀበሌዎች ተሸኝቷል ብለዋል። በኦሮሚያ ክልል የተቃውሞ እንቅስቃሴ ከተጀመረ ጀምሮ ከአዲስ አበባ በምዕራብ ሸዋ 112 ኪሎ ሜትር ርቀት ላይ የምትገኘው አምቦ ከተማ በርካታ የተቃውሞ ሰልፎችን አስተናግዳለች። በአምቦ ከተማ ስሙ እንዲጠቀስ ያልፈለገ ነዋሪ ትላንት ከአካባቢው ርቆ ሆለታ እንደሚገኝ ገልጾ ለመመለስ እየሞከርኩ ነው ብሏል።
እስካሁን ድረስ ሆለታ ላይ መንገድ ተዘግቶ ነው ያለ፣ ወደ አምቦ ለመሄድ ማለት ነው። መንገዱ አልተከፈተም። ያለው ነገሮች አምቦ ላይ ያለ ምንም በጸጥታ ሁኔታ ነው ሬዲ እና እዚህ ግንጪ ኦሎንኮሚ ሆሎታ ድረስ ያለው እንትኖች መንገድ ሙሉ ለሙሉ ተዘግቷል።
በአምቦ ከተማ ውስጥ የትራንስፖርት አገልግሎት እንደሌለ ነዋሪዎችም ኃላፊውም ተናግረዋል። በዋና መንገዶች ላይ ግን አልፎ አልፎ የሚጓጓዙ መኪኖች አሉ ብለዋል። በአምቦ ከተማ ለተፈጠረው ግጭት መነሻው በሀገሪቱ የተፈጠረው የስኳር እጥረት በአምቦም በከፍተኛ ሁኔታ በመከሰቱና በዚህ ሁኔታ ደግሞ በህገወጥ መንገድ የተጫነ ስኳር ከተማዋን አቋርጦ አያልፍም በሚል ነዋሪዎች መንገድ ዘግተው አናሳልፍም በማለታቸው መሆኑን ከዚህም በኋላ በመንግስት ታጣቂዎች በተተኮሰ ጥይት የሰው ህይወት መጥፋቱን የከተማውን የኮሙኒኬሽን ጉዳዮች ኃላፊን ጠቅሰን በትላንትናው ዕለት መዘገባችን ይታወሳል። በሌላ ዜና የቡኖ በደሌ ዞን 5 ወረዳዎች መረጋጋት እንዳሳየና የተፈናቀሉ ነዋሪዎችን ወደ መኖሪያቸው ለመመለስ ጥረት እየተደረገ መሆኑን የሁለቱ ክልል ቃል አቀባዮች በፌስቡክ ገጻቸው ላይ አስፍረዋል። የኦሮሚያ ክልል ኮሙኒኬሽን ጉዳዮች ኃላፊና የአማራ ክልል ኮሙኒኬሽን ጉዳዮች ኃላፊን በስልክ ለማግኘት ያደረግነው ተደጋጋሚ ሙከራ ባይሳካም ከፌስቡክ ገጻቸው ለመረዳት እንደቻልነው የፌዴራልና የሁለቱ ክልል ተወካዮች በጋራ ሆነው አካባቢውን መጎብኘታቸውንና ከተፈናቃዮቹ ጋር መነጋገራቸውን ነው። ከተፈናቀሉት መካከል ያነጋገርናቸው ሰዎች አሁንም በመጠለያ ውስጥ እንደሚገኙና የተቃጠለባቸውን ንብረት የሚተካላቸው ማን እንደሆነ በግልጽ የተነገራቸው ነገር እንደሌለ ገልጸውልናል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው ላይ 2096 ተፈናቃዮች ወደ ቀያቸው መመለሳቸውን ጠቅሰዋል። እስካሁን ያልተመለሱት ቤታቸው የተቃጠለባቸውና ለመመለስ ምቹ ሁኔታ ያልተፈጠረላቸው እንደሆኑም ጠቁመዋል። በኢትዮጵያ በኦሮሚያ ከዚያም ወደ አማራ ክልል የተሻገረው ተቃውሞ 2 ዓመት ሊደፍን ሲሆን በዚህ ጊዜ ውስጥ ቁጥሩ ለጊዜው ተጣርቶ ይፋ ያልተደረገ በርካታ ሰው ሕይወት መጥፋቱ እየተዘገበ ይገኛል። ይህ ሞትም በየቀኑ እየጨመረ ሲሆን በየመካከሉም የእርስ በርስ ግጭት ጭምር እየተከሰተ መሆኑን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት የተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች የሰጧቸው መልሶች ከሀገሪቱ እውነታ ጋር የሚስማሙ አይደሉም ሲሉ የአሜሪካ ድምጽ ያነጋገራቸው የሁለት ተቃዋሚ ፓርቲ መሪዎች ገለጹ። ሀገሪቱ ለምትገኝበት የሰላምና መረጋጋት ሁኔታም የሰጡት መልስ አይገልጸውም ብለዋል። ነጻ ሚዲያ ለመፍጠር ስርዓቱን ዲሞክራሲያዊ ማድረግ ግዴታ ነው ይላሉ። መለስካቸው አመሃ ነው ዝርዝሩን የያዘው።
ጠቅላይ ሚኒስትሩ ትናንት የሀገሪቱ ፕሬዚዳንት ለሁለቱ ምክር ቤቶች መክፈቻ ባደረጉት ንግግር ላይ የመንግስታቸውን አቋም ባብራሩባቸው መልሶች የመላው ኢትዮጵያ አንድነት ድርጅትና የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላት ቅር መሰኘታቸውን ለቪኦኤ ተናግረዋል። በተለይ ካለፉት ጥቂት ዓመታት ወዲህ በሀገሪቱ የሚታየው አለመረጋጋት፣ በየስፍራው የሚካሄዱት የተቃውሞ ሰልፎች፣ እነዚህን ተከትሎ የሚነሱ ግጭቶችና የሚደርሱ ጉዳቶች፣ በክልሎች አዋሳኝ ድንበሮች የሚፈጠሩ ግጭቶችን አስመልክቶ ለተሰነዘረው ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት መልስ እንዳሳዘናቸው የመላው ኢትዮጵያ አንድነት ድርጅት ጸሐፊና የሕዝብ ግንኙነት ኃላፊ አቶ አዳነ ጥላሁን ተናግረዋል።
አሁን አገሪቱ መንታ መንገድ ላይ ናት፣ በመፍረስና በመቀጠል ላይ ናት። በዚህ ላይ እንደውም እኔ ከኢህአደግ ጠብቅ የነበረው በሀገር ጉዳይ ያገባኛል የሚለውን ማንኛውንም ኢትዮጵያዊ ሁሉ አሳትፎ ወደ ሰላም እንድንመጣ እጠብቅ ነበረ። እሳቸው እንደውም አንደኛ ችግሩን አቃለው ነው ያዩት። በጣም ችግሩን ተራ የጫት ንግድ እኮ ነው አድርገው እኮ ያዩት እኮ። እኔ በሚገርም ነገር በዶላር በጥቁር ገበያ ስለሚሄድ የመጣ ችግር እኮ ያስተሳሰብ የኪራይ ሰብሳቢ ወዘ ተዘተ እኮ የተለመደ ኢህአደግ እንትን ሶማሊያ አካባቢ ላይ የተደረገውን ሽሳቸው እንዳሉት በጫት ንግድ ስበብ የተነሳ እናድርገው፣ በጥቁር ገበያ በዶላር የተነሳ እናድርገው። እዚህ አምቦ ላይ አሁን ትናንት መከራ የሚታየው በምንድን? በዛ እንግዲህ ወደ ጅቡቲ የሚሄድ ጫት አለ እንደ በዛ የሚሄድ ጥቁር ገበያ አለ እንደ በደሌ አካባቢ ላይ የሚደረገው ኢቨን በዚህ በጎንደር አካባቢ ያለው በሁሉም ቦታ በሀገሪቱ ቦታ አሁን እውነት የተረጋጋ ሰላም አለ ወይ ነው? ህዝቡ አሁን እንደው ዘንቶ ወጥቶ ይገባሉ ወይ ነው?
የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው ከጠቅላይ ሚኒስትሩ መልስ የተረዱት ነገር መንግስት አቅም እንደሌለው፣ ጉልበተኞች በዚች ሀገር የፈለጉትን እንደሚያደርጉ የሚመስል ነው ይላሉ። ይሄ ደግሞ እውነት ከሆነ በስልጣን ላይ ያለው መንግስት ማድረግ አለበት ያሉትን ይጠቁማሉ።
እቺ ሀገር በዚህ አይነት ጉልበተኞች ህግ በሌለበት መንግስት በሌለበት ሀገር እንደዚህ አይነት ነገር የሚያደርጉ አይነት ነው የታየው። እና ክቡር ጠቅላይ ሚኒስትሩ ይህንን መንግስታቸው አቅም እንደሌለው ይሄ በግልጽ የሚያሳይ ነው። በአንድ ሀገር ውስጥ በአንድ ህገ መንግስት ስርዓት የሚተዳደር ሀገር የስርዓቱ አስፈጻሚ አካላት ማስፈጸም ካልቻሉ የህዝብን ወንበር ይዞ መቀመጥ ሳይሆን ማስፈጸም አልቻለም ከአቅሜ በላይ ነው ከእንግዲህ ወዲህ ብሎ እጅ የሚሰጡበት መሆን አለበት። ይሄ ደግሞ አዋቂነት ነው፣ ታላቅነት ነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት የሀገሪቱን ሚዲያ በተመለከተ ደግሞ ይህን ብለው ነበረ።
የሚዲያ ምህዳር እንዲሰፋ ለማድረግ በዚህም ዙሪያ መስራት የሚገባን ይሆናል ማለት ነው። ከይዘትም ከመልእክቶች ቀረጻም ከክህሎት ከሳቢነት አቀራረብም ጋራ ያሉ ችግሮች አሉ። እነዚህን ለመቅረፍ ጠንክረን የምንሰራበት ሁኔታ ይኖራል። ሚዲያ ነጻ ሆኖ ትክክለኛ መረጃ እያቀረበ አንዱ የዲሞክራሲ ልምምዳችንን የምናካሂድበት እንዲሆን ለማድረግ መስራት እንዳለብን እየሰራን እንገኛለን።
አቶ ሙላቱ ገመች ለዚህ እንዲያው ለፕሮፓጋንዳ ፍጆታ የተሰነዘረ ነው የሚል አይነት መልስ ሰጥተዋል።
ደጋግመን ኢህአዴግ ዲሞክራሲውን ለመቀበል ጸበሉንም ለመቅመስ ፈቃደኛ የማይሆነው ህዝብ አይፈልገኝም በጉልበት ተጠቅሜ እዛ ቆያለሁ ስለሚል የዲሞክራሲ ጸር ሆኖ ነው ያለው። ስለዚህ አሁንም ሚዲያውን እናሰፋለን የሚባለው ለሚዲያ መስፋት መጀመሪያ ዲሞክራቲክ መሆን ያስፈልጋል። እንዲሁ ለፕሮፓጋንዳ ፍጆታ እናሰፋለን እንዲህ እናረጋለን ቢባል ዋጋ የለውም።
በገዢው ፓርቲና በተቃዋሚ ፓርቲዎች መካከል እየተካሄደ ባለው ድርድር ላይም ጠቅላይ ሚኒስትር ኃይለማርያም ጥያቄ ቀርቦላቸው መልስ ሰጥተዋል። በድርድሩ ላይ ከሚሳተፉት ተቃዋሚ ፓርቲዎች አንዱ መያድ ነው። የመያዱ አቶ አዳነ ጥላሁን ስለ ድርድሩ ያላቸውን አስተያየት ለቪኦኤ ገልጸዋል።
ድርድሩ ላይ ሁለት አይነት መንታንትን ነው የምታየው። እኛ አሁን ወደ ድርድሩ ስንገባ እነሰም ማደገም የዲሞክራሲ እንትኑ ትንሽ ይሰፋል። በህዝብ ደረጃ ላይ ያለው ይሄ ጫና እመቃው፣ ለቅሶ፣ ዋይታው፣ ሮሮ ወዘተ ወዘተ እንደው ትንሽ ቢፈታ ከሚል አንጻር ነው። አሁን በምናየው በሀገራችን ተጨባጭ ሁኔታ ግን እዛ ላይ እየተሄደ አይደለም። በጎን እዚህ እኛ እንደራደራለን፣ በጎን እዚህ ጥይት እየተተኮሰ ሰው ይሞታል። እና ከዚህ አንጻር ስታየው በሀገር ደረጃ አሁን አገሪቱ ካለችበት ከቆመችበት መንታና አደገኛ መንገድ አንጻር ስታየው እንደውም ስጋት ላይ ነው ያለው። እንዳልከው ድርድሩ ቀጥሏል፣ እኛም እንቀጥልበታለን። ኢህአደግና እኛ እንደው ማብረን እንኳን እንደዚህ በመጨባበጣችን በአንድ ወንበር በመወያየታችን በጎጎናለ ይሄ ያልተለመደ እስከዛሬ ድረስ ተቃዋሚ እንደ ጠላት ኢህአደግ እንደ አባራሪ እኛ እንደ ተባራሪ ስለነበረ ከዚህ ተዋለ። በችግር ፈችነቱ ግን ገና ነው።
የሁለቱ ፓርቲዎች አመራር አባላት ከብር ዋጋ መቀነስ ጋር ተያይዞ አሉታዊ ውጤቶችን ለመቋቋም መንግስት ዘርግቻቸዋለሁ ያላቸውን የማለዘቢያ ዘዴዎችም ተቀባይነት ያላቸው አይደሉም ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። መለስካቸው አምሃን እናመሰግናለን። አድማጮች፣ ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። ገዢው ኢህአዴግና በድርድሩ እየተሳተፉ ያሉ አብዛኞቹ አገር አቀፍ ፓርቲዎች የኢትዮጵያ ምርጫ ስርዓት የሁለቱም ማለትም የአብላጫ ድምፅና የተመጣጣኙ ውክልና ስርዓት ቅይጥ እንዲሆን ተስማሙ ይላል። ከአጠቃላዩ የፓርላማ መቀመጫዎች ስንት ከመቶ በተመጣጣኝ የውክልና ስርዓት መሰረት እንደሚያዙ ግን ከስምምነት ላይ ያለመድረሳቸውን ጠቅሶ እስክንድር ፍሬው ተከታዩን አጠናቅሯል።
ገዢው ኢህአዴግና አገር አቀፍ የተቃዋሚ ፓርቲዎች ዛሬ የተገናኙት በይደር ያቆዩትን አጀንዳ ለመቋጨት ነበር። በየምርጫ ክልሉ አሸናፊ የሆነ ፓርቲ እጩዎች ብቻ ወደ ፓርላማ የሚገቡበት የአብላጫ ድምፅ የምርጫ ስርዓት ብቻውን መቀጠል እንደሌለበት ተስማምተው ነው ኢህአዴግና አብዛኛዎቹ ፓርቲዎች ያለፈውን ዙር ያጠናቀቁት። በዚህ ስምምነታቸው መሰረት የተለያዩ ፓርቲዎች በመረጣቸው ሰው ቁጥር መጠን የፓርላማ ወንበር ሊያገኙ የሚችሉበት የተመጣጣኝ ውክልና ስርዓትም ከአብላጫ ድምፅ ስርዓት ጋር በስራ ላይ እንዲውል ነው ከመግባባት ላይ የደረሱት። የቅይጥ ትይዩ የምርጫ ስርዓት በሚል ስያሜ ያላስማማቸው ነጥብ ከፓርላማ ወንበሮች ውስጥ ስንት በመቶ እስካሁን ሲሰራበት በቆየ የቆየው የአብላጫ ድምጽ ስንት በመቶ ደግሞ አዲስ በሚተገበረው የተመጣጣኝ ውክልና ስርዓት ይያዙ የሚለው ነው። በድርድሩ በጋራ እየተሳተፉ እንደሆነ የገለጹ 11 ተቃዋሚ ፓርቲዎች ከፓርላማ ወንበሮች 40 ከመቶ አዲስ በሚተገበረው የተመጣጣኝ ውክልና ስርዓት እንዲያዙ ጠይቀዋል። ገዢው ፓርቲ በበኩሉ ለተመጣጣኝ የውክልና ስርዓት የሚመደቡ የምክር ቤት ወንበሮች 15 ከመቶ ብቻ እንዲሆኑ ሐሳብ አቅርቧል። ባለፈው ዙር ድርድር ዛሬም የሁለቱም ወገኖች አቋም አልተቀየረም። የመያድ ምክትል ሊቀመንበርና ተደራዳሪ አቶ ሙልጌታ አበበ ይሄንኑን ያንጸባረቁት
የአቶ ሽፈራው አቀራረብ እንግዲህ እኔ በተረዳሁት መጠን 15% አቋማችን ነው አልቀየርንም ይመስለኛል። አነጋገራቸው አቋማቸውን አከብራለን። በ11ም 40-60 አቋማችን ነው የቀየርነው ነገር የለም። ያድግ ወደኛ እንዲመጣ በድርድር መንፈስ እኛ ብዙ መንገድ ስለመጣን በጣም ብዙ መንገድ ከመምጣታችን የተነሳ ደክሞናል። እውነት ለመናገር ከተመጣጣኝ ውክልና ወደ ቅይትዩ ወዳለው ያድግ ሀሳቡን ስንቀበል ለድርድሩ ያለንን ክብር ነው የሚያሳየው። ከዛም አልፎ ያስቀመጥናቸው ፐርሰንት ላይ ራሱ 50-50 ያልነውን 40-60 ስናደርግ ይሄም ለድርድሩ ያለንን ክብር ነው የሚያሳየው። ኢህአዴግ እንደ ፓርቲ ይሄንን ሀሳብ ከግምት አስገብቶ ልምከርበት ካለ ጊዜ እንሰጠዋለን።
የኢህአዴግ ምክር ቤት ጽፈት ቤት ኃላፊና የፓርቲው ዋነኛ ተደራዳሪ አቶ ሽፈራው ሽጉጤም አቋማቸውን አንጸባርቀዋል።
ብዙ መንገድ መጥተናል የሚባለው በብዙ መንገድ መምጣት ሂሳብ ማወራረድ ከሆነ ብዙ መንገድ ማን የመጣው የሚለው ራሱ መዋየት ያስጠይቃል። ብዙ መንገድ የመጣው ይሄን ኦፕን አፕ ማምጣት አለብን ብሎ ትልቅ ኃላፊነት የወሰደው ኢህአዴግ ነው። ይህን ተቃዋሚዎቹ በእኔ እምነት ያመስግኑን ባይባልም ቢያንስ ግን እውቅና ሊሰጡት ይገባል ብዬ ነው ማምነው። ቀላል መንገድ አይደለም ይመጣል። ስለዚህ እነሱ ከ50 ወደ 40 መተናል ካሉ ለጋስነን ብለዋል ባለፈው፣ እኛ ኮ 90 ብለን የጀመር ነው።
ኢህአዴግ ከዚህ አንጻር የያዘውን አቋም እንዲያስተካክል ተቃዋሚዎቹ ጠይቀዋል። አቶ ሽፈራው በሰጡት ምላሽ ከዚህ አንጻር የበለጠ ምክክር አድርገው ለቀጣዩ ድርድር እንደሚቀርቡ አስታውቀዋል። ቅይትዩ በሚል ከስምምነት የተደረሰበት ስርዓት መተግበር ያለበት በፌዴራልና በክልል ምክር ቤቶች ብቻ እንደሆነም ኢህአዴግ አቋሙን ገልጿል። አብዛኛዎቹ ተቃዋሚዎች ግን በዞንና በወረዳ ደረጃም እንዲተገበር ጠይቀዋል። የስንት መራጮችን ድምጽ ማግኘት ለተመጣጣኝ ውክልና ለተመደቡ የምክር ቤት ወንበሮች ክፍፍል ብቁ እንደሚያደርግ ግን ፓርቲዎቹ ተስማምተዋል። ከመራጮቹ የአንድ ከመቶውን ድምጽ ማግኘት መነሻ ወለል እንዲሆን ነው ከመግባባት ላይ የተደረሰው። ረዳት ዋና አደራዳሪና የኢዴፓ ስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይህንንና ሌሎች የስምምነት ነጥቦችን በንባብ አሰምተዋል።
ለተመጣጣኝ ውክልና የሚያዘው ወንበር ዝግ የፓርቲ እጩ ዝርዝር ወይም ፓርቲ ክሎዝ ሊስት የሚለውን አሰራር ላይ ስምምነት ላይ የተደረሰ ሲሆን የእጩዎቹም ዝርዝር ለምርጫ ቦርድ እንዲገባ ፓርቲዎቹ ስምምነት ላይ ደርሰዋል። ሁለተኛ፣ የእጩ አቀራረብን በተመለከተ በተመጣጣኝ ውክልናና በአብላጫ ምርጫ በአንድ ጊዜ የሚወዳደሩበት ዱዋል ካንዲዴንሲ የምርጫ አቀራረብን ስምምነት ላይ የተደረሰ ነው። ሶስተኛ፣ መነሻ ወለል ወይም ትሬሽሆልድ ይኑሮ የሚለውን ቤቱ ስምምነት ላይ የደረሰ ሲሆን መነሻ ወለሉም 1% እንዲሆን ተስማምተዋል። በአራተኛ፣ ለተመጣጣኝ ውክልና የተመደቡ መቀመጫዎች የሚከፋፈሉበትን አሰራር በተመለከተ ሄር ኮታ የሚለውን አሰራር ተግባራዊ እንዲሆን ስምምነት ላይ የተደረሰ ሲሆን አምስተኛ፣ ሁለቱም ምርጫዎች የአብላጫውም የተመጣጣኝ ውክልናውም በአንድ ድምፅ መስጫ ወረቀት መራጮች ድምፅ ይስጡ የሚለውን ስምምነት ላይ የተደረሰበት ሲሆን በልዩነት የተመዘገበው በተመጣጣኝ ውክልና አሰራር በተወካዮች ምክር ቤት ለክልል ምክር ቤትና ለሁለቱም የከተማ አስተዳደሮች ላይ ተግባራዊ ይሁን የሚለው በኢህአዴግ በኩል የቀረበው አቋም ሲሆን ሌላው አቋም ደግሞ እስከ ወረዳ ድረስ የቅይጥ ሚክስድ የምርጫ ስርዓቱ በተወካዮች ምክር ቤት በክልል ምክር ቤትና በሁለቱ የከተማ አስተዳደሮች ላይ ተግባራዊ ይሁን የሚለው የኢህአዴግ አቋም በአንድ በኩል ያለ ሲሆን እስከ ወረዳ ድረስ ይሁን የሚለው ሁለተኛ አቋም ሆኖ በልዩነት የተመዘገበ አቋም ሆኖ አልፏል።
ገዢው ፓርቲና አገር አቀፍ የፖለቲካ ፓርቲዎች ቀጣይ ድርድር ለማድረግ ለፊታችን ረቡዕ ጥቅምት 22 ቀጠሮ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ኬንያ ይወስደናል።
ቅዳሜ በቀጣዩ ቅዳሜ የሚካሄደውን የድምጽ አሰጣጥ እንደገና በአራት አውራጃዎች ለማድረግ መሞከር ውጥረቶቹን የበለጠ ማባባስ ይሆናል ሲሉ ምዕራብ ኬንያ ውስጥ የሚገኙ የፖለቲካና የሃይማኖት መሪዎች አስጠንቅቀዋል። በጸጥታ አለመረጋጋትና ተቃዋሚዎችም ከምርጫው እየወጡ በመሆናቸው የምርጫ ኮሚሽኑ በእነዚያ አራት ስፍራዎች ባለፈው ሐሙስ ድምጽ ላለማሰጠት መወሰኑ የሚዘነጋ አይደለም። መሐመድ ዩሱፍ ከኪስማዩ የዘገበልንን አዲሱ አበባ ያቀርበዋል።
ምዕራባዊ ኬንያ የተቃዋሚው መሪ የራይላ ኦዲንጋ ዋና መቀመጫ ነች። እናም በዚያ የሚገኙ ደጋፊዎቻቸው የእርሳቸውን ጥሪ በማክበር በቅዳሜው ምርጫም እንደማይሳተፉ ገልጠዋል። ጆሹዋ አሺያንግ የምዕራብ ኬንያ ነዋሪ ነው። እኔም ወደ ምርጫ ጣቢያው አልሄድም፣ ሌሎችም እንዳይሄዱ እናደርጋለን። ምን ዋጋ አለው? በመረጥን ቁጥር ድምጻችን ይሰረቃል። ለድምጻችን መሰረቅ ደግሞ ይሄ የመጨረሻው መሆን አለበት ነው ያለው። ባለፈው ሐሙስ ኪሱም ውስጥ የተካሄደው አለመረጋጋትና አመጽ ድምጽ እንዳይሰጥ አደናቅፏል። ወጣቶችም መንገዱን በደንጊያ ዘግተው ሲያበቁ ከደህንነት ኃይሎች ጋር ተጋጭተዋል። የሐኪም ቤት ባለሥልጣናት በግጭቱ ሁለት መሞታቸውንና ከ50 የማያንሱ መቁሰላቸውን ገልጠዋል። ዛሬ አርብም ኪሱም ውስጥ አለመረጋጋት ተከስቷል። በዚሁ ግጭት በተለይም ቡንጎማ አውራጃ ውስጥ አንድ ሰው መገደሉን የአካባቢው መገናኛ አውታሮች ዘግበዋል። ኪሱም ውስጥ የሚገኙ የአብያተ ክርስቲያናት መሪዎች የምርጫ ባለሥልጣናት በድምፅ አሰጣጡ ሂደት ከገፉበት የበለጠ ደም መፋሰስ ይከሰታል ሲሉ ዛሬ አርብ ጋዜጣዊ መግለጫ ሰጥተዋል። በአንግሊካን ቤተ ክርስቲያን የኬንዶ ቦንዶ አህጉረ ስብከት ሊቀ ጳጳስ አባ ዴቪድ ኮዲያ
We want to say categorically as church leaders, we don't condone violence.
እንደ ቤተ ክርስቲያን መሪዎች በግልጽ መናገር እንፈልጋለን። አመጽን በምንም መልኩ አንደግፍም። ይሁንና እያንዳንዱ ግለሰብ ማንኛውም ፍጡር ራሱን የመከላከል መብት አለው። ያ ራስን የመከላከል ጊዜ ህዝባችን በማንኛውም በሚችለው መንገድ ራሱን መከላከል ያለበት ጊዜ የደረሰ ይመስላል።
የኪሱሙ አውራጃ ገዢ አንያንግ ኒዮንጎ ህዝብን አስገድዶ በምርጫ እንዲሳተፍ ማድረግ አይቻልም ይላሉ።
The assumption is really made that these people have said that they're not going to vote.
ግምቱ ቀድሞውኑ ታውቋል። ህዝቡ እምቢ አንመርጥም ካለ መንግሥት የሚያደርገው ቀጣይ ነገር ኃይል ወደ አካባቢው በማሰማራት አንድም በግድ እንዲመርጥ ያደርገዋል፣ አሊያም ለምርጫ ለሚወጡት ጥበቃ ያደርጋል። ያ ነው ቀጥተኛው ትእዛዝ። እኔ ግን ያን ባያደርጉ መርጣለሁ። ያን ማድረግ የባሰ መለያየትንና መከፋፈልን ያመጣልና።
ዛሬ ኪሱሙ በአብዛኛው ጸጥታ ሰፍኖባት ነው ያለው። ሱቆች ተከፍተዋል። የመንገዶች ጋሬጣ ተወግደዋል። አሁን ማምሻው ላይ ግን የአሜሪካ ድምፅ እንደዘገበው ወጣቶች ከተማይቱ ውስጥ መንገድ እየዘጉና ጎማ እያቃጠሉ ናቸው። የድምፅ መመዝገቢያ ወረቀቶችን የጫኑ መኪኖች እንዳልፉ እያደረግን ነው ያሉት ወጣቶቹ ለአሜሪካ ድምፅ ሲናገሩ።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ33 ያመለክታል። የሰዓቱን ርዕሰ ዜና ባጫጭሩ፣
በህገወጥ የሰዎች ዝውውር ምክንያት ዛምቢያ ውስጥ በስር ላይ የሚገኙት ዜጎቹ 118 መሆናቸውን የጠቆመው የኢትዮጵያ የውጭ ጉዳይ ሚኒስቴር እንዲፈቱና ወደ ሀገራቸው እንዲመለሱ ጥረት እየተደረገ መሆኑን አስታውቋል። የሶማሊያ መንግስት ወታደራዊ ኃይልና የአፍሪቃ ህብረት አጋሮቹ በአልሸባብ አማጽያን ላይ ስፋት ያለው ጥቃት ለመክፈት እየተዘጋጁ መሆናቸውን የመንግስት ባለስልጣናትና የተለያዩ እማኞች ገልጸዋል። ቅዳሜ የሚካሄደውን የድምፅ አሰጣጥ እንደገና በአራት አውራጃዎች ለማድረግ መሞከር ውጥረቱን የበለጠ ማባባስ ይሆናል ሲሉ በምዕራብ ኬንያ የሚገኙ የፖለቲካና የሃይማኖት መሪዎች አስጠንቅቀዋል። የተቃዋሚ መሪ የራይላ ኦዲንጋ ዋና መቀመጫ በሆነችው በምዕራባዊ ኬንያ ደጋፊዎቻቸውም በቅዳሜው ምርጫ እንደማይሳተፉ እየተናገሩ ናቸው። ምክንያታቸውን ሲገልጹ በመረጥን ቁጥር ድምጻችን ይሰረቃል በማለት ያማርራሉ። ዲሞክራቲክ ሪፑብሊክ ኮንጎ ለብዙ ጊዜ ሲጓተት የቆየውን ምርጫ በቀጣዩ ዓመት የማታካሂድ ከሆነ በድምፅ አሰጣጡ ላይ ምንም አይነት ዓለም አቀፍ እርዳታ እንደማታገኝ የዩናይትድ ስቴትስዋ ልዑክ ኒኪ ሄሊ አስታወቁ። ሄሊ ይህን ያስታወቁት ከአገሪቱ የምርጫ ኮሚሽን ጋር ዛሬ አርብ ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ነው።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን የአሜሪካ ድምፅ ዝግጅት ነው። የርዕሰ ወሬዎችን ነበር ያስቀደምነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
ሁለተኛውን አጋማሽ በቀደም ብለው ባለው ርዕሰ ወሬ ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ዝግጅት ነው የምናልፈው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኒኪ ሄሊ በአፍሪቃ የሚካሄዱት ግጭቶች ለአሸባሪዎች መፈልፈል ምክንያት መሆናቸውን ገለጹ። በደቡብ ሱዳን ላለው አስከፊ ሁኔታ ፕሬዚደንት ሳልቫኪር ተጠያቂ መሆን እንዳለባቸውም ኒኪ ሄሊ አስገነዘቡ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የአፍሪካ ጉብኝታቸውን በአዲስ አበባ ኢትዮጵያ በጀመሩበት ወቅት በአፍሪካ ሀገሮች የሚካሄደው ግጭት፣ የፖለቲካ ትርምስና ሰብአዊ ቀውሶች ለዩናይትድ ስቴትስ ትልቅ የጸጥታ አደጋ ወደ መሆን ሊያድግ ይችላል ሲሉ ማስገንዘባቸውን የሲኤንኤን የዜና ስርጭት ድረገጽ ጠቅሷል። የጉብኝታቸው ተልዕኮ በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፐብሊክ ለሚካሄዱት አስከፊ ግጭቶች መፍትሄ በማግኘት ተግባር ለመርዳት መሆኑም ድረገጹ ገልጿል። ኒኪ ሄሊ ባለፈው ሰኞ ኢትዮጵያ ገብተው ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከአፍሪካ ህብረት ባለሥልጣኖች ጋር ተገናኝተው ከተነጋገሩ በኋላ ይህ በአፍሪካ ህብረትና አፍሪካ ካሉት የዋሽንግተን አጋሮች ጋር ጠንካራ ግንኙነት የሚጀመርበት ወቅት እንደሚሆን ተስፋ አደርጋለሁ ማለታቸውን የሲኤንኤን ድረገጽ ላይ ወጣው ጽሑፍ አክሏል። ዩናይትድ ስቴትስ አፍሪካን እጅግ ጠቃሚ የዓለም አካል አድርጋ ታያለች። አፍሪካ ውስጥ ትልቅ እድሎች እንዳሉ ተግዳሮቶችን መኖራቸውን እንገነዘባለን። ይሁንና እነዚህ ሁኔታዎችን ለመርዳትና ለማገዝ እንፈልጋለን። ከሁሉም በላይ ግን በኢኮኖሚ ልማትም ሆነ በስትራቴጂካዊ ተግባሮች እንዲሁም በፖለቲካ መፍትሄዎች በኩል በሽርክና ለመስራት የምንችልበት ሁኔታ ለማጤን እንሻለን በማለት አምባሳደሯ ማስረዳታቸውን የሲኤንኤን ድረገጽ ላይ ወጣው ጽሑፍ አውስቷል።
ኒኪ ሄሊ በደቡብ ሱዳንና በኮንጎ ዲሞክራሲያዊት ሪፑብሊክ ጉብኝት ሲያካሄዱ ከመጀመሪያዎቹ ከፍተኛ የዶናልድ ትራምፕ አስተዳደር ባለሥልጣኖች አንዷ ሆነዋል። ሄሊ የአፍሪቃ ጉብኝታቸውን ከመጀመራቸው በፊት ያቀረቡት ጽሑፍ ሲኤንኤን ድረገጽ ላይ ወጥቷል። በዓለም ዙሪያ ቀቢጸ ተስፋነት የሰፈነበት ሁኔታ አደገኛ ውጤቶችን ሊያስከትል እንደሚችል በተግባር አይተናል። ፕሬዚደንት ዶናልድ ትራምፕ ምን ማድረግ እንደሚቻል በተጨባጭ ለማየት ወደ አፍሪቃ እንዲሄድ በቅርቡ የጠየቁኝም ለዚህ ነው ማለታቸውን ድረገጹ ጠቅሷል። አምባሳደሯ ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከአፍሪቃ ህብረት ባለሥልጣኖች ጋር ተገናኝተው ከተናገሩ በኋላ ታዲያ በአፍሪቃ የሚካሄዱት ግጭቶች መፍትሄ ካልተገኘላቸው በስተቀር ጽንፈኛ ቡድኖች የሚበራከቱበት ክፍተት ይፈጥራል ሲሉ ማሳሰባቸውን፣ በደቡብ ሱዳን የሚካሄደውን ግጭት በምሳሌነት ማንሳታቸውን ድረገጹ ጠቁሟል። ፕሬዚደንት ትራምፕ ባለፈው ወር በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ላይ ከአፍሪቃ መሪዎች ጋር ተገናኝተው በተነጋገሩበት ወቅት አምባሳደር ሄሊ በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፑብሊክ ሰላም ለማውረድ በሚደረገው ጥረት እንዲረዱ ወደ ሁለቱም ሀገሮች እንደሚልኩ ገልጸው ነበር። በሁለቱም ሀገሮች በሚካሄዱት ግጭቶች ምክንያት በብዙ ሚሊዮን የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በደቡብ ሱዳን ደግሞ ረሃብ መግባቱ አልቀረም።
በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፐብሊክ ያለው የሰላም ጥበቃ ተልዕኮ በዓመት ከ1 ቢሊዮን ዶላር በላይ ያስወጣል። ለተባበሩት መንግስታት ድርጅት ተልዕኮ ትልቁን መዋጮ የምታቀርበውም ዩናይትድ ስቴትስ ናት በማለት የሲኤንኤን ድረገጽ ላይ ወጣው ጽሑፍ ጠቁሟል። የአፍሪካ ኒውስ ድረገጽ ደግሞ ኒኪ ሄሊ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው በተነጋገሩበት ወቅት ኢትዮጵያ ግጭት በማይለየው የአፍሪካ ቀንድ ክልል አሸባሪነትን በመዋጋት ረገድ ባላት ጉልህ ቦታ ምክንያት ዋናው የውይይታቸው ትኩረት ክልላዊ ሰላምና የጸጥታ ጉዳይ እንደነበር ጠቅሷል። ስለ ሰብአዊ መብት ጉዳይና የኢትዮጵያ ወጣቶች ድምጽ እንዲያገኙ ስለማድረግ ጉዳይም ትኩረት ሰጥተው እንደተወያዩበት የዩናይትድ ስቴትስ አምባሳደር ተናግሯል ሲል አፍሪካ ኒውስ ድረገጽ ጠቁሟል።
የዋሽንግተን ፖስት ጋዜጣ ድረገጽ በበኩሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የአፍሪካ ጉብኝት ዋናው ትኩረት የደቡብ ሱዳን ጉዳይ ነው ይላል። ደቡብ ሱዳን በዩናይትድ ስቴትስ እርዳታ ከስድስት ዓመታት በፊት በሰላማዊ መንገድ በተሰጠ ድምፅ ከሱዳን ተገንጥላ ነጻ ሀገር መሆኗ ይታወቃል። ይሁንና ከአራት ዓመታት በፊት በሀገሪቱ የእርስ በርስ ጦርነት ከተጀመረ ወዲህ 12 ሚሊዮን ከሚሆነው የሀገሪቱ ህዝብ አንድ ሶስተኛው ከሀገሪቱ ሸሽቷል ወይም በሀገራቸው ውስጥ ከመኖሪያቸው ተፈናቅለዋል። በእርስ በርስ ጦርነት ቢያንስ 50 ሺህ የሚሆኑ ዜጎች አልቀዋል። በብዙ ሺህ የሚቆጠሩት ደግሞ የወሲብ ጥቃት ኢላማ ሆነዋል። በሀገሪቱም የረሃብ ሁኔታን አስከትሏል። በአንዳንድ ቦታም ረሃብ ገብቷል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ኒኪ ሄሊ ባለፈው ማክሰኞ ኢትዮጵያ የሚገኘውን የስደተኞች ሰፈር በጎበኙበት ወቅት በሀገራቸው በተካሄደው የእርስ በርስ ጦርነት ልጆቻቸው ሲገደሉ ማየታቸውን በስደተኞቹ ሰፈሮች የተጠለሉት ደቡብ ሱዳናውያን ሴቶች እንደገለጹላቸው ዘገባው ጠቁሟል። አምባሳደሯ ታዲያ ማንም ሰውም ቢሆን እነዚህ ሰዎች ያሳለፉትን የስቃይ ኑሮን ሊኖርና እነዚህ ሰዎች ያሳለፉትን ስቃይና ትውስታ እንዲኖረው አይገባም፣ ለማመንም ያዳግታል ሲሉ ለጋዜጠኞች መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል።
አምባሳደሩ አያይዞም 86 ሺህ የሚሆኑ ስደተኞች በተጠለሉበት ሰፈር አንድ የጤና ጣቢያ ብቻ እንዳለ ጠቅሰው ይህ ዓለም አቀፍ ቀውስ ነው ማለታቸውን ድረገጹ አውስተዋል። የትራምፕ አስተዳደር ለደቡብ ሱዳን በየዓመቱ ከሚሰጠው የ730 ሚሊዮን ዶላር የሰብአዊ ረድኤት በመቀነስ በፕሬዝደንት ሳልቫ ኪር ላይ ተጽዕኖ ለማድረግ ሊሞክር እንደሚችል አመላክቷል። ባለፈው ወር የትራምፕ አስተዳደር የሰብአዊ መብት ረገጣ ይፈጽማሉ፣ የሰላም ሂደቱን ለማሰናከል ይፈልጋሉ ባላቸው ሶስት የፕሬዝደንት ኪር ተባባሪዎች ላይ ማዕቀብ ጥሏል። እስካሁን ባለው ጊዜ ግን እነዚህ እርምጃዎች ያመጡት ለውጥ የለም ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። የደቡብ ሱዳን ፕሬዝደንት በበኩላቸው ሊጸጽተኝ የሚችል ነገር አላደረግኩም በማለት የዘር ማጽዳት ተግባር እየተፈጸመ ነው የሚለውን ክስ አስተባብለዋል። አምባሳደር ሄሊ በበኩላቸው ፕሬዝደንት ኪር የዩናይትድ ስቴትስን ረድኤት በመቀነስ ሊበገሩ እንደማይችሉ አምነው ተቀብለዋል። ኒኪ ሄሊ ጋምቤላ ውስጥ ከደቡብ ሱዳን ጋር በሚዋሰነው ድንበር ያለውን የስደተኞች ሰፈር ከጎበኙ በኋላ ሳልቫኪር በሕዝባቸው ላይ ላደረሱት ስቃይ ሁሉ ተጠያቂ መሆን አለባቸው ብለዋል ሲል የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ጠቁሟል።
አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀሪ ቅንብር ይኖረናል፣ ሰጣ ገባ ነው። ከዚያ በፊት ታዲያ አንድ የፕሮግራም ማሳሰቢያ እናሰማችሁ።
በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የሕይወት መጥፋትን የጨመሩ ኢሰብአዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮዎች ይሰማሉ።
እንደሚለው 15ኛ ተከሳሽ እሱ ጋ ነው አብሮ የተደበደበው፣ እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው። በድብደባው ምክንያት ነው ሕይወት ያለፈ ነው የሚለው።
የችሎት ሂደት የተከታተለ እማኝ ቃል ነው፣ ጠበቃም ተናግረዋል።
በየቀኑ ወደ ፍርድ ቤት በመጡበት ቁጥር አሁን ዛሬም ጭምር ማለት ነው በየቀኑ እንደባደባለን ብሎ በየቀኑ ለፍርድ ቤቱ አቤቱታ ያቀርባሉ።
የሂውማን ራይትስ ዋች የ2017 ዓመተ ምህረት ሪፖርት
የኢትዮጵያ የጸጥታ ኃይሎች ሲቪል ለበስ የጸጥታና የደህንነት ኃይሎችን ጨምሮ የፌዴራል ፖሊስ፣ ልዩ ፖሊስና ወታደሮች በሕጋዊና ድብቅ ማቆያ ቤቶች ውስጥ የታሰሩ የፖለቲካ እስረኞች ቃል እንዲሰጡና መረጃ ለማውጣጣት ይገርፏቸዋል፣ አለያም ያልተገባ አያያዝ ይፈጽሙባቸዋል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከጥቂት ወራት በፊት
ለተቃውሞ አደባባይ በሚወጡት ሰዎች ላይ ከመጠን ያለፈና ገዳይ ኃይል እንደምትጠቀም፣ የሰዎችን ደብዛ በኃይል ማጥፋትና ሕፃናትን ጨምሮ በገፍ የሚካሄዱ ጅምላ እስራቶችን እንደምታካሄድ የሚቀርቡባት ተደጋጋሚ ክሶች
የከፍተኛ ኮሚሽነሩ ቢሮ ዛሬ
የስቃይ ያዋራጅ የሰብአዊ አያያዝና ቅጣት ማስወገጃ ነውስ ኮሚቴ አባላት በኢትዮጵያ ጉዳይ መናገር አይችሉም።
የኢትዮጵያ ሰብአዊ መብቶች ኮሚሽን
ባዘሪቱ ወደ 105 የሚሆኑ ማረሚያ ቤቶች አሉ። ስለዚህ በክትትል ወይም ደግሞ በጥናት መስፈርት መሰረት ቢያንስ 10 ከመቶ ያህሎቹን ብናይ፣ ባለፈው ዓመት ግን ሁሉንም አብዛኛዎቹን ለማየት ነው ሙከራ ያደረግነው። ፖሊስ ጣቢያዎቹም እንደዚሁ።
ዓለም አቀፍ ቀይ መስቀል ኮሚቴ
ፍተሻዎቹ የሚደረጉት እስረኞች የተያዙባቸው ምክንያቶች ምን ይሆኑ፣ ምን የተያዙት በክብርና ስብዕና በተሞላ ሁኔታ እንደሆነ ለማረጋገጥ ነው።
የኢትዮጵያ ፌዴራል ማረሚያ ቤቶች አስተዳደር
ፌዴራል ማረሚያ ቤቶች የህግ ታራሚዎችን ሰብአዊ መብታ ክብረ ነው የሚይዘው። ይህንንም እንደ ቀይ መስቀል እና የሰብአዊ መብት ድርጅቶች እየመጡ ይጎበኛቸዋል።
የኢትዮጵያ ህገ መንግስት የተያያዙ ሰዎች ደህንነት፣ ክብርና ስብዕና እንዲጠበቅ ያዛል። ተከታታይ ዘገባ በኢትዮጵያ እስር ቤቶችና የማቆያ ስፍራዎች ላይ ሁሉንም ያካተተ ሙሉ ዘገባ በነገው ምሽት ይቀርባል። ይጠብቁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የ2019 ዓመተ ምህረት የዩናይትድ ስቴትስ ዲቪ ወይም የግሪን ካርድ ማመልከቻ ቀን ተለውጧል። አዲስ የተለወጠው የማመልከቻ ማብቂያው ቀን ህዳር 13 2010 ዓመተ ምህረት ረቡዕ ጠዋት በአምስት ሰዓት ነው። ማመልከቻውን ከመስከረም 23 እስከ ጥቅምት 8 ቀን ባለው ጊዜ ያስገባ ማንኛውም ሰው እንደገና divlottery.state.gov/ ብሎ ሞልቶ ማስገባት ይኖርበታል። እንደገና ለማስታወስ የማመልከቻ ቀኑ የሚያበቃው ህዳር 13 2010 ዓመተ ምህረት ረቡዕ ቀን በአምስት ሰዓት ላይ ነው። በዚህ የጊዜ ገደብ ያመለከተ ሰው ብቻ ነው ማመልከቻው ተቀባይነት የሚያገኘው። በዚህ ፕሮግራም የዩናይትድ ስቴትስ መንግስት ለ50 ሺህ አመልካቾች ለቋሚ መኖሪያ ፈቃድ የሚያገለግል ቪዛ ይሰጣል። ይህ ቪዛም ወደ ዩናይትድ ስቴትስ ለመግባት አነስተኛ እድል ላላቸው አገሮች የሚሰጥ መሆኑ ይታወቃል። ዩናይትድ ስቴትስ በስደተኞች የተገነባች አገር ነች። በአሜሪካ ታሪክ እንደሚታወቀው ከተለያዩ አገሮች የሚመጡ ስደተኞች ለዩናይትድ ስቴትስ እድገት አይነተኛ አስተዋጽኦ አድርገዋል። ያለ እነርሱ ዩናይትድ ስቴትስ ዛሬ ላለችበት ደረጃ ባልደረሰችም ነበር። በታሪክ እንደሚታየው ግን የሁሉም አገሮች ዜጎች ዩናይትድ ስቴትስ ውስጥ በወጉ አልተካተቱም። በመሰረቱ እድሉ የሚሰጠው ወይም የተሰጠው ወደ ዩናይትድ ስቴትስ በመፍለስ ረገድ አነስተኛ ታሪክ ላላቸው አገሮች ነው። በዚህ መስፈርት መሰረት በአሁኑ የዲቪ ሎተሪ ወይም ግሪን ካርድ ባንግላዴሽ፣ ብራዚል፣ ካናዳ፣ ቻይና፣ ኮሎምቢያ፣ ዶሚኒክ ሪፐብሊክ፣ ኤልሳልቫዶር፣ ሄይቲ፣ ህንድ፣ ጃሜይካ፣ ሜክሲኮ፣ ናይጄሪያ፣ ፓኪስታን፣ ፔሩ፣ ፊሊፒንስ፣ ደቡብ ኮሪያ፣ እንግሊዝ፣ ሰሜን አየርላንድን አይጨምርም እና በስሯ የሚገኙ ግዛቶች እንዲሁም ቪየትናም ተካፋይ አይሆኑም ወይም እድሉ አይኖራቸውም። የግሪን ካርድ ማመልከቻ መሞላት ያለበት በኦንላይን ማለት በኢንተርኔት ብቻ ነው። ከዚህ ውጪ የሚሞላ ማመልከቻ ፈጽሞ ተቀባይነት አይኖረውም። ስለዚህ በዚህ ፕሮግራም መሳተፍ የሚፈልጉ ሁሉ divlottery.state.gov/ ይገቡና ከአስፈላጊ ዶኩመንቶች ጀምሮ መመሪያውን በደንብ አንብበው ማመልከት ይኖርባቸዋል። በኢንተርኔት የማመልከቱን ሂደት ለማጠናቀቅ ወደ 15 ደቂቃ ያህል ቢወስድ ነው። የአመልካቾች አመራረጥ በሎተሪ ነው። እናም አመልካቾች የተመዘገቡበትንና ልዩ የማረጋገጫ ቁጥር ወይም ኮንፈርሜሽን በጥንቃቄ መያዝ ይኖርባቸዋል። ከሚመጣው ግንቦት ወር ጀምሮ ደግሞ ውጤታቸውን ከኢንተርኔት መመልከት ወይም መፈለግ ይችላሉ። ይህን ሲያደርጉ ግን ቀደም ብሎ የተሰጣቸውን የምዝገባ ማረጋገጫ ወይም ኮንፈርሜሽን ቁጥር መያዝ ይኖርባቸዋል። ለግሪን ካርድ ያመለከቱ ሰዎች ማመልከቻቸው ትክክል ስለመሆኑ በኢንተርኔት መልስ አይሰጥም። በኢንተርኔት ዲቪ ወጥቶላችኋል የሚል መልስ ብታገኙ ስህተት መሆኑን ወይም ትክክለኛ አለመሆኑን ማጤን ያስፈልጋል። በግሪን ካርድ ወይም በዲቪ ሎተሪ ሕግ መሠረት አንድ ሰው አንዴ ብቻ ነው መመዝገብ የሚችለው። ሁለት ጊዜ የሚመዘገቡ ወይም የሚያመለክቱ ስማቸው በሙሉ ይሰረዝና ከውድድሩ ውጪ ይሆናሉ። ማመልከቻዎቻቸው ተቀባይነት ያገኙ አመልካቾች የቪዛ ጥያቄ ማቅረብም ይችላሉ ማለት ነው። ለዲቪ ሎተሪ ማመልከት ምንም ዋጋ አስከፍልም፣ ነጻ ነው። ልብ በሉ፣ ገንዘብ ከከፈላችሁኝ ዲቪ እንዲወጣላችሁ እረዳችኋለሁ የሚል ማንም ሰው ቀጣፊና አጭበርባሪ መሆኑን እወቁ። መልካም እድል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ የመጨረሻው የአርብ ምሽት ዝግጅት ላይ ደርሰናል። እሱም መሰጥ አገባ ነው። ተከራካሪዎች አቶ ኤልያስ ግደይ ከአዲስ አበባ፣ አቶ ግዛው ለገሰ ከዋሽንግተን ዲሲ፣ የፕሮግራሙ አዘጋጅ አሉላ ከበደ ነው።
አቶ ግዛው፣ ወደ አቶ ኤልያስ ከመመለስ በፊት በእርሶን በኩል የሚነሳ አንድ ጥያቄ ላስከትል። በመንግስት በኩል ስልጣን ላይ ባለው ኃይል ሊደረጉ በሚገቡና ስህተት ናቸው በሚሏቸው ጉዳዮች ላይ ጠንከር ያሉት ትችቶችን ያቀርባሉ። በግለሰቦች በቡድኖች በኩል ከመንግስት ኃይል ውጪ ባሉ ወገኖችስ መደረግ ያለባቸው ይህ አሁን ያለው ስጋት ላይ ጥሎኛል ያሉት አዝማሚያ ወደ ከፋ ሁኔታ እንዳይሄድ ማምን ማድረግ አለበት? ያለ ሁሉም የሆነ ለውጥ እንዲመጣ በሚደረገው ሂደት ውስጥ ሁነኛ ሚና መጫወት ያለባቸው ወገኖችስ ምን ማድረግ አለባቸው?
ለእኔ እንደሚታየኝ የኢትዮጵያን ሁኔታ ወደ ተሻለ አቅጣጫ መሄድ አክቹዋሊ ከመንግስት የበለጠ በተቃዋሚ ድርጅቶች ላይ እና በኢትዮጵያውያን ዜጎች ላይ ነው የተመሰረተ ብዬ አስባለሁ። አንዱ ያለውን ችግራችንን የመፍቻው መንገድ ምንድን ነው? የህዝባዊ ወያኔ አርነት የጥላቻ ፖለቲካ ሰለባ መሆን ያለብንም ኢትዮጵያውያንን በእኩልነት ማየት አለብን። አንድ ኦሮሞ ሲገደል፣ አንድ ሶማሌ ሲገደል፣ አንድ አማራ ሲገደል ሲባረር፣ አንድ ትግራይ ሲባረር፣ አንድ ትግራይ ሲገደል፣ ሁላችንም ኢትዮጵያውያን በመሆናችን የእነሱ ሀዘን የራሳችን ሀዘን አድርገን ማየት አለብን። ሁለተኛ፣ በሚኖሩን ማህበረሰባዊ ግንኙነቶች ከጥርጣሬና ከዘር ቆጠራ ወጥተን አብረን መኖር አለብን። ሶስተኛ፣ የፍትህ ጥያቄ፣ የእኩልነት ጥያቄ ከማንኛውም አካባቢ ሲነሳ የጋራ ጥያቄዎቻችን አድርገን መነሳት አለብን። ወሊሶ ላይ ሰልፍ ሲደረግ ጎንደር ላይ ሰልፍ እንዲደረግ፣ ጎንደር ላይ ሰልፍ ሲደረግ ሀረር ላይ እንዲደረግ። ይሄ ሪሊ ያለው መንግስት ከቻለ አገራችንን አደጋ ውስጥ የሚከት ስለሆነ ያንን ለመቅረፍ የምንችለው እኛ የራሳችን የሆነ የእርስ በርስ ግንኙነታችን ከፖለቲካ ልዩነታችን አውጥተን መታሳሰሪያ ወይም የአንድ ሀገር ልጅነታችንን የምንገነባበት መሆን አለበት። መቀባበር፣ ማህበር፣ አብረን መኖር እንደተለመደው መቀጠል አለብን።
መልካም። አቶ ኤልያስ፣ የሁሉም የሆነች ኢትዮጵያ፣ ሁሉን በኩል የምታስተናግድ ሀገር፣ ከዚህ ቀደም ተመዝግቧል ይባል የነበረው የምጣኔ ሀብት እድገት ምናልባትም በአስቸኳይ ጊዜ አዋጁና ከዚያ በኋላ በነበሩ ሁኔታዎች ውስጥ በቅርቡ የቀረበውን የምጣኔ ሀብት እድገት ጥናት ብዙዎች ጥያቄ ውስጥ ያስገቡታል። ሊመጡ የሚችሉ ለውጦች የሁሉም እንዲሆኑ ምን መሆን አለበት ይላሉ?
እሺ፣ የኔ ያው በዚሁ ፓርቲ ደግሞ በመንግስት በኩል ያሉት የሚሰሩ ስራዎች እንደ ጥሩ ነገሮች አይቼም፣ ተቃዋሚው ላይ ግን ባለፉት ሁለት አመት ከቆሙበት አክቲቪስት ፖለቲካነት አሁን አንተ አሁን የሰማን አምቦ ውሃ ፋብሪካ ወደዚያ በር ይሄዳል ብላ አንቀሳቀስ ትችላለህ፣ ሰልፍ ማውጣት ትችላለህ፣ ማንኛውም ብሶቶች በማራገብ ሰልፍ ግን ዝም አይደለም። አሁን ቅድምም ጎንደር ያው የተለያዩ ይሄ አዙሪት ህዝብን ለማነቃነቅ ሞብላይዝ ለማድረግ ይጠቅማል። ግን ተቃዋሚ ያለው ያው ኤሊት ካላቸው ወደ ሰለጠነ ፖለቲካ
ካላቸው
ወደ ስትራቴጂ ንግግር እንጂ አሁንም ሰል የሰልፍ ፖለቲካ የምታውቀው ከሆነ ኢህአፓ ሞብላይዝ በማድረግ እንደ ኢህአፓ አይነት ድርጅት ኢትዮጵያ ውስጥ አልታየም። ኢህአፓ ግን ፖሊሲና ስትራቴጂ ነድፎ መሄድ ላይ ስለቆመ ምን እንደተፈጠረ በኢትዮጵያ ላይ አንድ ትውልድ እንዲጠፋ፣ ያ ትውልድ ደግሞ ለሚቀጥለው ትውልድ ያቀበለው ነገር ስለሌለ የአሁኑ ትውልድ እየወደቀ እየተነሳ የተማረው በራሱ ጥረት የተማረበት እንደዚህ አይነት ኢትዮጵያ እንድትፈጠር ሆኗል። አሁንም እዚህ ወረዳ እዛ ወረዳ በማንቀሳቀስ ድንበር ይቺ ወረዳ ያንተ ነበረች፣ ይቺ ከተማ ያንተ ናት፣ ይሄ ያንተ ነው፣ እስከዚህ ድረስ ድንበር ነው እያሉ በጠባብ አመለካከት ይሁን በሌላ በግል አላማ በማንቀሳቀስ
አቶ ኤልያስ የሚያነሷቸው ነጥቦች የግድ ጥያቄ ይጋብዛሉ። ሁለት ጥያቄዎች ባጭሩ ከመለሱልኝ፣ አንደኛ ሰላማዊ ሰልፍ ሲወጡ ይወነጅሏቸው ወገኖች አሉ፣ ጠባብ ፍላጎትን ይዘው የተነሱ። እሱም በአንድ ነጥብ ይያዙና ይህ ሁሉ በሺዎች የሚቆጠር ህዝብ በከንቱ ነው የሚወጣው ብለው ነው የሚያምኑት? እነሱ ጥያቄዎችም አንዳችም ፍሬ ነገር አይታዩትም?
በፍጹም። የህዝብ ጥያቄ አንደኛ ደሃ ሀገር ነው የምኖረው። ማንኛውም የህዝብ ጥያቄ መንግስት ሊመልሳቸው የሚችሉ የማይችሉም ጥያቄዎች እንዳለ ያውቃል። ኢህአዴግ እኮ ሲገመግምም ገዢ ፓርቲ ያውቀዋል ከችግሮች። ያ ችግር እንዴት ነው መፍትሄው? በእኛ ቅር በኢትዮጵያ ኢኮኖሚ ይፈታል፣ በኢትዮጵያ ፖለቲካ፣ በኢትዮጵያ ያለው የማህበረሰብ ሶሻል ላይ
ጣልቃ እየገባሁ ነው የሚኮረኩሩ። አድማጭ በዚህ ሰዓት እድል ቢያገኝ ሊጠይቅ የሚፈልጋቸውን ጥያቄዎች አሁን እንዳሉት የትኞቹን ልመልስ እችላለሁ የሚል አስተዳደር የሚነሱ ጥያቄዎችን የሚመረምር ህዝብ የሚያነሳውን ጥያቄ መስማት አይቀድምም ወይ? ሁለተኛ የኢትዮጵያ መንግስት ራሱ እንኳን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በራሳቸው በተደጋጋሚ ሰምተናቸዋል ሲያምኑ ችግሮች አሉ፣ በራሳችን በኩል ፈተናዎች አሉብን ሲሉ፣ እርሶ መንግስት እየሰራው ያለው ነገር ጥሩ ነው ብዬ አልፋለሁ ነው ያሉት። ምንም ስህተት አይታዩትም? የኢትዮጵያ መንግስት ማስተካከል ያለበት እንዴት ይሄ እዚህ ቦታ ሊስተካከል ይገባዋል የሚል ነገር እንዲህ ያለ ትርምስ ባለበት ሁኔታ አይታዩትም?
የኢትዮጵያ መንግስት እኮ አንደኛ እስከ ወረዳ ድረስ አይደለም እስከ ንዑስ ጣቢያ ድረስ የራሱ መዋቅር አለ። አስተዳደር እያንዳንዱን ችግር ይሰማል። ነገርከውም አልነገርከውም በራሱ መዋቅር ይሰማል። መንግስት ነው የራሱ ደህንነት አለዋል። የራሱ የጸጥታ አካላት አሉት፣ የአስተዳደር አካላት አሉት። በዚህ መዋቅር እያንዳንዱን ጥያቄ ያውቋል። ይሄ ጥያቄ ግን ይሄ መንግስት አይመልስም ብለህ ደግሞ ማነሳሳት ትችላለህ። ያ አጀንዳ ግን ጊዜያዊ ድልና ጊዜያዊ ሰልፎች ነው የምታገኘው። አንተ ግን እንደ አመራር፣ እንደ ፖለቲካል አመራር ኢፈር ሊደር መሪ ከሆንክ ከዚህ ንቅናቄ እንዴት አይነት ነው መልስ መልሰው? የኦሮሞን ህዝብ ጥያቄ እንዴት ነው መልሰው? የአማራ ህዝብ ጥያቄ እንዴት ነው መልሰው? የትግራይ ህዝብ ጥያቄ እንዴት ነው መልሰው? የሶማሌን ህዝብ እንዴት ነው መልሰው ብለህ ወደሚቀጥለው ታስባለህ እንጂ እዛው ደውታ ቆመ በየአመቱ ዝብ ለብትሽከረከር እኒያውም ያለፉት 3 አመቶች የንቅናቄ አመት ናቸው ልትለኝ ይችላለ። እኔ ግን የቆመ ነገር ነው የሚታይ። ምክንያቱም ፖለቲካሊ ምን አይነት ግብ ነበራቸው ነው እንጂ እኮ ህዝብ የሚጠይቀውማ መልካም አስተዳደር ችግር አለው። በማንኛውም የኢትዮጵያ ህዝብ እኮ አይፈራም። በማንኛውም የህዝብ መድረክ ላይ የኪራይ ሰብሳቢነት ይሆን የመልካም አስተዳደር ችግሮችን ያቀርባል። ሚኒስትር ይሁን የወረዳ አስተዳደር ይሁን
መልካም፣
ይሄ መንግስት ባለው መዋቅር እያንዳንዱ ችግሮች አካል ይሰማል። መፍትሄ ግን በራሱ አቅም ነው የሚለው። ለምሳሌ ኢኮኖሚካል መፍትሄ ችግሩ ልታያት ስላለ በግን ዋት ያ የሚል ፖኬት ነው ዋት ማተር በኪስ ውስጥ ያለው ገንዘብ ያን ችግር ሊፈታልህ ይችላል። በአጭር ጊዜ የምትፈተዋለ፣ በረጅም ጊዜ የምትፈተዋለ። ስለዚህ መንግስት ፍጹም ነው አይደለም። ባለፈው ነገር ያለው ይህ መንግስት ስህተቶችን ተቀብሎ የማረም መዋቅር የውስጥ የድርጅት ዲሲፕሊን አለው ነው።
መልካም።
ስለዚህ ችግሮች አሉ። ለማን ያውቃል? የበቃ ነው ንጹህ ነው ምናምን አይደለም።
መልካም። አቶ ኤልያስ ያነሷቸው ነጥቦች እየነጠቁን ቅድሚያ ሰጥቼ በመግቢያ ያስተዋወቅኩትን አብዛኛውን ጠቃቅሳችኋቸዋል። አቶ ግዛው ቀደም ብሎ አቶ ኤልያስ በተናገሩት ላይ አስተያየት መስጠት የሚፈልጉት ካለ በአጭር እሱን ያድርጉና በቅድሚያ አሁን ካለው ውጥንቅጥ ለመውጣት ወደ ሰላማዊ ሁኔታ ለመግባት የሚነሱ የህዝብ ጥያቄዎች፣ ህዝባዊ እንቅስቃሴዎች ሁነኛ መልስ እንዲያገኙ በአጭር ጊዜ ውስጥ በመካከለኛና እንዲሁም ዘለቄታ ያለው ሰላምና ብልጽግና እንዲመጣ። አቶ ግዛው
ወደ ጥያቄ ከመሄዴ በፊት አቶ ኤልያስ ካነሱት አንድ ሁለቱ ላይ አንድ ነው ልበል። አቶ ኤልያስ አሁን ያሉትን እንኳን በደንብ ከሰማ ነው የአማራ ህዝብ ጥያቄ፣ የኦሮሞ ህዝብ ጥያቄ፣ የሶማሌ ህዝብ ጥያቄ በማለት የኢትዮጵያን ህዝብ መከፋፈል ነው የሚፈልጉት። የምናየው ግን የኢትዮጵያ ህዝብ በያለበት ቦታ የምንፈልገው ነጻነት ነው። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ መነሳሳት የአንድ ክልል ወይም የጠባብነት ጥያቄ በተወሰነ ደረጃ ይታይበት ቢሆንም በዋነኛ ግን የ26 አመት አገዛዝ ወድቆ የኢትዮጵያ ህዝብ ዴሞክራቲክ የሆነ ስርዓት መመስረት ይችላል ነው አንዱ ጥያቄ ይሄ ነው። ሁለተኛም በተጋጋሚ አቶ ኤልያስ ስላነሱት ላልፈው ፈልጌ ነበረ ማድረግ የምፈልገው ይሄ ወረዳ ይሄ ነው የሚለው መነሳቱ ነው ጠባብነትን ያመጣ ያሉት እውነትነት አለው። ነገር ግን ይሄን የጀመረው ህዝባዊ ወያኔ አርነት ትግራይ ነው። ወልቃይትን ሲቀማ፣ ጎቤ ተራራን ሲቀማ፣ ራያን ከሰሜን ወሎ ወስዶ ወደ ትግራይ ሲያደርግ ህዝባዊ ወያኔ አርነት ትግራይ ባወጣው ህገ መንግስትና በተከተለው ፖሊሲ ሌሎችም እያነሱት ያሉ አስጊ የሆነ ሁኔታ ነው። አቶ ኤልያስ ግን እንዲገነዘቡት የምፈልገው ልክ ህዝባዊ ወያኔ አርነት ትግራይ መሳሪያ እንዳነሳ ሌላውም ህዝብ ይሄ እምቢተኝነት በምንም መልክ ሌሎች ኢትዮጵያውያንን ለማሳተፍና ብሔራዊ እርቅን እምቢ ባለ ቁጥር ሌሎች የትግል አማራጮችን የሚከተሉ ኃይሎች መጠንከራቸውና አገራችን ወደማያልቅ ጦርነት የመግባቷ እድል ከፍተኛ ስለሆነ አቶ ኤልያስ ባክዎትን እንደገና ያስቡበት ነው ምለው። ለሰጠኸኝ እድል እጅግ በጣም አመሰግናለሁ።
እሺ፣ አመሰግናለሁ። አቶ ኤልያስ እርሶም ዘለቄታ ያላቸውን ጨምሮ በመፍትሄ የሚያስቀምጧቸው አሁን ላለውም በመካከለኛውም ይሄ ቢደረግ መፍትሄ ላይ ብቻ አተኩረው የመጨረሻ እናድርግ።
በአጭር ጊዜ ሊኖር የሚችል መፍትሄ ከአመድ ከግርግር ወጥቶ በተለይ ያው እረዳለሁ በተቃዋሚ በኩል ያለ ግን አክቲቪስት ነጻ አካሄዱ ቀርቶ ወደ ሰለጠነ ፖለቲካ ቢመጣ የሚሞት ሰው አይኖርም፣ የሚታሰር ሰው አይኖርም፣ አሸባሪነት ኃይል አይኖረውም፣ ብጥብጥ ኃይል አይኖረውም። ስለዚህ በተቻለ መጠን ይህንን ትግል እንመራለን የሚሉ ሰዎች ራሳቸውን ገምግመው በአጭር ጊዜ ውስጥ ወደ ሰለጠነ ፖለቲካ
ምንድን ነው የሰለጠነ ፖለቲካ? አቶ ኤልያስ እንዴት ያለ ነው
የሰለጠነ ፖለቲካ? እኔም በተቃዋሚ ደረጃ ያው ረዳቸዋለሁ። አሁን ጥሩ ጥሩ ነገር መንግስት ቀድሟቸዋል፣ በመሬት ፖሊሲ፣ በጤና፣ በትምህርት። ግን ተቃዋሚ እስከሆኑ ድረስ ደግሞ በእያንዳንዱ ፖሊሲ ቢያንስ ሊገዳደር የሚችል የኢህአዴግን ፖሊሲ፣ የትምህርት ፖሊሲ ሊገዳደር የሚችል የመሬት ፖሊሲ ሊገዳደር የሚችል የኢንዱስትሪ ፖሊሲ ሊገዳደር የሚችል የሰለጠነ በአይዲያ በሀሳብ የበላይነት ህዝብን እስካሳመንክ ድረስ ይጠቅመኛል ብሎ እስከያዘ ድረስ እስከገባው ድረስ የህዝብ ኃይል ኢህአዴግን ያውቋል። ስለዚህ ህዝብን ማሳመን፣ ህዝብን የተሻለ ፖሊሲ በማምጣት ስርዓት አፈርሳለሁ ብቻ ሳይሆን ከአፈረስ በኋላ ወዴት መንገድ ሄዳለሁ የሚል ብራይት ነገር ለማሳየት መሞከር በጣም ረጅም መንገድ ነው።
መልካም። ይህ አቶ ኤልያስ ግደይ ከአዲስ አበባ ኢትዮጵያ መንግስት አቋም በመደገፍ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ የቅዋሜ ድምጾችን በማሰማት ሁለታችሁንም እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
የምሽቱ ዝግጅታችን በዚሁ ይጠናቀቃል። ወደ ትግርኛ ስርጭት እናልፋለን። በእኛ በኩል ሰላም ደሩ።